ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። በምሽቱ ፕሮግራማችን በባሌ ዞን በሰዌን ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮችና አንድ የወረዳ አስተዳዳሪ ለአሜሪካ ድምፅ ተናግረዋል። እንደምናመሻቸው
አንዷ 5 ዓመቷ ናት። እሷም ከቤት ዞራ በዛው ተመታ በጥይት ማለት ነው። አንዷ ደግሞ 11 ዓመቷ ነው። እሷም ተመታች። አያትየውም ሸማግሌ ነው፣ 80 ዓመቷ ነው። እሱም ከቤት ሲወጣ በጥይት ነው የተመታው እና አንድ የጎረቤት ልጅ ነበረ። እሱም በቃ ጨዋት ሰምቶ ሲመጣ እሱም ተመታ።
የመቁሰል አደጋው የደረሰበት ታዳጊም በማስታመም ላይ እገኛለሁ ያሉን ነዋሪ ናቸው። ዘገባውን ይዘነዋል። በሌላ ዜናችን ደግሞ ከዋልድባ ገዳም ተይዘው በእስር ላይ የሚገኙት ሁለቱ መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትእዛዝ ሰጠ።
ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ የሚለውም ጥያቄ እንደቆመ አባ ገብረ ኢየሱስም ከዞን 5 ወጥተው እንደውም ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን 1 እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል።
ጠበቃቸው አቶ አመሃ መኮንን ናቸው፣ ይዘናቸዋል። ጣና ሐይቅን እያጠቃ የሚገኘውን እምቦጭ አረም ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ጥምረት ለጣና ደህንነት የተሰኘው ግብረ ሰናይ ድርጅት በዋሽንግተን ዲሲ ጤና ለጣና ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍተኛ ገንዘብ ማሰባሰብ መቻሉን አስታወቀ።
በአጠቃላይ ፊት ባደረግነው መሰረት $140,000 በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመድኃኔዓለም ቤተክርስቲያን ዋሽንግተን ዲሲ የሚገኘው መድኃኔዓለም ቤተክርስቲያን ደግሞ $70,000 አሰባስቦ አንድ ማሽን ለመግዛት ቃል ተገብቶልናል።
የድርጅቱን ሊቀመንበርና በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ የሆኑትን ዶክተር ሰለሞን ክብረት ናቸው፣ ይዘናቸዋል። ህገወጥ ጾታዊ ንግድን በተመለከተም ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሃሪክ አስተያየቶቻችሁን አድርሱን። ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜናችን እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልዩ አቃቤ ሕግ ሮበርት ሙለርን በፖለቲካ የተነሳ አድሏዊነት አላቸው፣ ትናንትናም በተደጋጋሚ በትዊተር መወንጀላቸውን ተከትሎ የዋይት ሀውስ ጠበቃ ሙለርን ለማባረር እያሰቡ አይደለም ሲሉ ተናገሩ። የዋይት ሀውስ ጠበቃ ታይ ኮብ ሲናገሩ በመገናኛ ብዙኃን የሚሰማው መላምትና ለአስተዳደሩም እየቀረቡ ባሉት ተያያዥ ጥያቄዎች ምክንያት ፕሬዚዳንቱ ልዩ አቃቤ ሕግ ሮበርት ሙለርን ለማባረር እያሰቡ እየተነጋገሩበትም አለመሆናቸውን ዋይት ሀውስ እንደገና ያረጋግጣል ብለዋል።
የሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን በዚህ ሳምንት ዋሽንግተንን ይጎበኛሉ። ጉብኝቱን የሚያደርጉት የሀገራቸውና የኢራን ፉክክር እየተባባሰ ባለበት በዚህ ወቅት ነው። መሐመድ ቢን ሳልማን ወደ ዩናይትድ ስቴትስ የሚመጡት የአዲሲቱ ሳውዲ አረቢያ ራዕያቸውን ለማስተዋወቅ ሲሆን ነገ ማክሰኞ ፕሬዚዳንት ዶናልድ ትራምፕ ሲያነጋግሯቸው በደንብ እንደሚቀበሏቸውም ይጠበቃል።
ሩሲያ የቀድሞዋን ሰላይዋን በሀገራችን መሬት ላይ በመመረዛቸው እጅ የለበትም ብላ የምታስተባብለው ከውሸት ክምር ውስጥ እውነቱን እንዳይገኝ ለመደበቅ የተለመደ ስትራቴጂያዊ ነው ሲሉ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ተናገሩ። የብሪታንያው የውጭ ጉዳይ ሚኒስትር ይህን የተናገሩት ዛሬ ብራሰልስ ውስጥ ከአውሮፓ ሕብረት አባል ሀገሮች አቻዎቻቸው ጋር በተካሄደ ስብሰባ ላይ ነው። የቀድሞ ሩሲያዊ ሰርጌይ ስክሪፓል እና የ33 ዓመቷ ልጃቸው ዩሊያ ነርቮች የሚመርዝ ኬሚካል በተመረዙበት ድርጊት እጅ የለበትም ማለቷ ከጊዜ ወደ ጊዜ አስቂኝ ሆኗል ሲሉ ቦሪስ ጆንሰን ተችተዋል።
በመጨረሻም የቱርክ ኃይሎችና ሶሪያውያኑ ተባባሪዎቻቸው አፍሪን የምትባለው የኩርዶች ክልል መቆጣጠራቸውን ተከትሎ የሶሪያ ኩርዶች የተጠናከረ አዲስ ሽምቅ ውጊያ እንደሚከፍቱ እየዛቱ ናቸው። ቱርክና ሶሪያን ደጋፊዎቿ ማዕከላዊ አፍሪንን ትላንት እሁድ ማታ ተቆጣጥረው ባንዲራዎቻቸውን ሰቅለዋል። ክልሏን ከኩርድ ሚሊሻዎች ምንም ውጊያ ሳይገጥመን ይዘናታል ማለታቸውም ተጠቅሷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያ ዘገባችን ነው የምናልፈው። በባሌ ዞን በሰዌና ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮችና አንድ የወረዳ አስተዳዳሪ ለአሜሪካ ድምጽ ተናግረዋል። በተጨማሪም የልጆቹ እናትና አንድ ልጅ የመቁሰል አደጋ እንደደረሰባቸው ተናግረዋል። ጽዮን ግርማ ዝርዝር አላት።
በባሌ ጎባ ሆስፒታል ውስጥ በጥይት ተመቶ የተረፈ ኤልያስ ጎሌ የተባለ ታዳጊ በማስታመም ላይ እንደሚገኙ በስልክ የገለጹልን ቤተሰቦች ሁኔታውን ሲያስረዱ በዚች ቡርቃ ጠሬ በተባለች ቦታ አርብ መጋቢት 7/2010 ዓ.ም ከጠዋቱ 12 ሰዓት የሶማሌ ክልል ልዩ ፖሊስ ዩኒፎርም የለበሱና የታጠቁ ሰዎች ወደ መንደሩ ገብተው ተኩስ እንደከፈቱና በአንድ ቤተሰብ ላይ ከፍተኛ ጉዳት መድረሱን ነው። ከአንድ ቤት ሁለት ሴትና አንድ ወንድ በአጠቃላይ ሶስት ልጆች አያታቸውና አንድ አማች ወይም ጎረቤት በአጠቃላይ አምስት ሰዎች መገደላቸውን ነው። ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ ስለተፈጠረው ሁኔታ ጠይቀናቸው ነበር።
የተፈጠረው ያው የልዩ ፖሊስ አለ ሶማሌው ማለት ነው፣ ኦጋድን እዛ መጥቶ ነበር መንደር ያው አንድ ቦታ ያደረው ሰዎች ላይ ሁሉም ቤተሰብ ነበረ። እዛው በጥይት ነው የተመጣው። እናትየውም ተመጣው አሁን ግንሮ ሽታ ነው ያለችው። ልጁም እዚህ ነው ያለው። ኢልያስ ይባላል። ሪቃ ነው። ኢልያስ ጎሌ ሁሴን ይባላል። እድሜው 9 ነው። እሱ አያትም ደግሞ ተመጣው ሞቷል። እህት የእሱ አይት ማለት ነው። የእሱ አይት ደግሞ እድሜው 11 እድሜው፣ እሷም ሞተች። አሁንም ሁለተኛው ደግሞ እንትኑ ሌላ አይትም አለ። አምስት አመት ነው። አምስቱ ነው የሞተው በአጠቃላይ ማለት ነው።
የእናትየው ስም ማን ይባላል?
ያው ሁሴን አጋ።
የሟቾቹስ የሶስቱ ልጆች?
የሶስቱ ልጆች ሀሊ ጎሌ ሁሴን፣
እሺ፣
ፈርሂያ ጎሌ ሁሴን፣
እሺ፣
አብዱ መሀድ ጎሌ ሁሴን።
አያትየውስ?
ሁሴን አልዩ ቱሬ።
የጎረቤቱስ ልጅ ይታወቃል?
አህመድ መሐመድ ቴቾ።
በሆስፒታል የሚገኘው ታዳጊ ሁኔታውን ነግሯቸው እንደሆነም ጠይቄያቸው ነበር።
አዋቃል አዋቃል ልጁ ያለ ያው በዛን ሰዓት ማንም ቤት ውስጥ የለም፣ ወንድ ልጅ ማለት ነው። የትልቅ ሰዎች አዋቂ ሰዎች ስለሌለ አንድ አያት አለ። እናትዮዋ ወደ ውጭ ወጣ፣ በቃ ይባካቸው የኔ ልጆችን እንዳትገሉ፣ አዋቂ ሰዎች የለውም ተብሎ ሲለምን ነበር። እሷ ስለምን ደሞትኑ በጥይት እኮ ነው እሷም መጀመሪያ የተመጣው። እሷ እንደተመታች ሞተኝ ተብሎ ወደ ልጁ ነው ያለፈው። ልጁም ተመቶ ነበር። ከዛ ሴቶች ነበሩ፣ የልጁ እህት ማለት ነው። ሶስት ናቸው። አንዷ 5 ዓመቷ ናት። እሷም ከቤት ሲዞላ በዛው ተመታ በጥይት ማለት ነው። አንዷ ደግሞ 11 ዓመቷ ነው። እሷም ተመታች። አያትዮዋም ሸማግሌ ነው፣ 80 ዓመቷ ነው እድሜ። እሱም ከቤት ሲወጣ በጥይት ነው የተመጣው። እና አንድ የጎረቤት ልጅ ነበረ፣ እሱም በቃ ጨዋት ሰምቶ ሲመጣ እሱም ተመጣ። እዚህ እነዚህ ሰዎች ደግሞ ግን በዛን ሰዓት ራሳቸውን አያውቅም። ምክንያቱም ሁለቱም አሁን በህይወት ያለው ሁለት ሰው ናቸው፣ እናትየዋና ልጁ ነው ኢልያስ የሚባለው ማለት ነው። እነዚህ ሁለቱ ደግሞ ግን በዛን ሰዓት ሞቷል ተብሎ እኮ ነው እነሱ ትቶ ሄዱት። ከዛም በኋላ ነው እነሱ የተነሰሩት።
ሌላው በአካባቢው እንደነበሩ በቀብሩ ላይም እንደተገኙ የገለጹልን ደግሞ አህመድ መሐመድ የጎረቤት ልጅ ሳይሆን አማች ነው ብለውናል።
ባሌ ዞን ሰዌና ወረዳ ያው ቡርቃ ጠሬ ቀበሌ ውስጥ ነው እንደዚህ አይነት የፈጠረው። ልዩ ፖሊስ ያው ሰዎቹ ላይ መጥቶ ሚሊሺያ ጠዋት ሰዎቹ ላይ ያው 3-4-5 ሰው ሞተ፣ 2 ሰው ቆስለዋል። የቆሰለው ጎባ ነው ያለው፣ እናቱ ደግሞ ግኒር ሆስፒታል ነው ያለው። እንደዛ ነው። ግን
ከአንድ ቤተሰብ ነው ይሄ ሁሉ ሰው?
አዎ ከአንድ ቤተሰብ ነው። ያው ልጆች 3 ልጆች 2 ሴትና 1 ወንድ የአንድ አባት ልጅ ነው የሞተው። ከአንድ ሰው በስተቀር ሁሉም አንድ ቤተሰብ ነው።
እነሱ ቤተሰብ ላይ ብቻ ነበር ተኩስ የነበረው ወይስ አካባቢው ላይ ነው?
አካባቢ ላይ ምንም ነገር የለም። ያው ቤተሰቡ አንድ ላይ ቤት ውስጥ ያለው ከዛ ውስጥ በጥይት መጥቶ ደግሞ ተኩሶበትና ያው ጭንቅላቱ ላይ ነው የመጣው።
እነሱ ቤተሰብ ላይ ለምን አተኮሩ?
ከመሬት ላይ ለምን ሰዎቹ እንደሚሸሽ ለማድረግ ነው ግጭት ያፈጠሩ እንጂ ሌላ ነገር አይደለም።
ሌላ ከነሱ ቤተሰብ ውጭ የተጎዳ ሰው አለ?
አህመድ መሐመድ ሴት የሚባለው ከሌላ ቤተሰብ ነው። ያው እንዳለ ደግሞ ከሱ ውጭ አንድ ቤተሰብ ነው።
ተቀበሩ?
አዎ ተቀበሩ።
እናትና አባታቸው አባቶቻቸው ተርፈዋል?
እሱ ቆሰለች፣ አባቱ ደግሞ ሸሽቶ ወጣ። አንድ ልጅ ትንሹ 5-7 ዓመት የሚሆነው ተርፏል። አንድ ደግሞ ጡቱን የሚጠቡ እሱም እናቱ እጅ ነው ያን ጊዜ ያለው፣ እሱም ተርፏል። ያው ካለ ሁለቱን ብቻ ተረፉት ከአንድ ቤተሰብ ሁሉም ሞቱ።
በአጠቃላይ ያነጋገርናቸው ሰዎች የሚሉት 5 ሰዎች ሞተዋል፣ 2 ደግሞ ቆስለዋል ነው። የቤልቾ ወረዳ አስተዳደር አቶ ዚያድ አማን ሁኔታውን ያውቁ እንደሆነ ከአሜሪካ ድምጽ ተጠይቀው ነበር። የሶማሌ ክልል ታጣቂ የአንድ ቤተሰብ አባላት 5 ሰው ገደሉ፣ የቆሰሉ 2 ናቸው። ምንም የተከሰተ ነገር የለም፣ ቤታቸው ውስጥ ነው የተገደሉት ብለዋል። ነዋሪዎች እንደሚሉት ከዚህ ክስተት በኋላ በአካባቢው የሚገኙ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ነው። ከዚህ ቀደም ከሶማሌ ክልል 1 ሚሊዮን የሚጠጉ ሰዎች መፈናቀላቸውን ዓለም አቀፍ የሰብአዊ ረድኤት ድርጅቶች ይፋ ማድረጋቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ከዋልድባ ገዳም ተይዘው በእስር ላይ የሚገኙት 2 መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትዕዛዝ ሰጠ። በቅጣት ተገልለው የቆዩት አባ ገብረ ኢየሱስም ከቅጣት ቤታቸው መውጣታቸው ተሰምቷል። ፍርድ ቤቱ አቃቤ ሕግ ምስክሮቹን እንዲያቀርብ ቀጠሮ ይዟል። መለስካቸው አመሀ ከአዲስ አበባ ዝርዝሩን አድርሶናል።
ከዋልድባ ገዳም ተይዘው በቅሊንጦ እስር ቤት የሚገኙት አባ ገብረ ኢየሱስ ገብረ ማርያምና አባ ወልደ ሥላሴ ወልደ ሃይማኖት በእስር ቤቱ አስተዳደር እንዳይለብሱ ተከልክለው የነበሩትን ሃይማኖታዊ ልብሶቻቸውን እንዲለብሱ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት አዘዘ። ከዚህ ቀደም በነበረው ችሎት 2 መነኮሳት በቅሊንጦ እስር ቤት አስተዳደር የሚፈጸምባቸውን በደሎች በዝርዝር ለፍርድ ቤቱ አቤት ብለው ነበረ። አስተዳደሩ 2 መነኮሳት በሃይማኖታቸው እንደ ሥርዓት የተቀበሉትን አለባበስ በማፍረስ እንዲያወልቁ መገደዳቸውን፣ ከዚሁ ጋር ተያይዞም የተለያዩ እንግልቶች እንደደረሱባቸው አመልክተዋል። በተለይ አባ ገብረ ኢየሱስ ገብረ ማርያም ደግሞ በቅሊንጦ እስር ቤት ዞን 5 ተብሎ በሚታወቀው ስፍራ በማያውቁትና ተለይቶ ባልተነገራቸው ጥፋት ምክንያት በልዩ ቅጣት ተገልለው እንደሚገኙ ለፍርድ ቤቱ አቤቱታቸውን አቅርበው ነበረ። ፍርድ ቤቱ ዛሬ ቀጠሮ ሰጥቶ የነበረው ይህንን አቤቱታ በተመለከተ የማረሚያ ቤቱን አስተዳደር መልስ ተመልክቶ ትዕዛዝ ለመስጠት እንደነበረ ያስታወሱት የተከሳሾቹ ጠበቃ አቶ አማሀ መኮንን የታሳሪዎቹ አያያዝ የተሻሻለ መሆኑን ይናገራሉ።
እንግዲህ ዛሬ በችሎት ስንቀርብ ያው በነ አባ ገብረ ኢየሱስ በኩልም የተነገረን ያወቅ ነው። በእርግጥ ከዛም በፊት መረጃው ደርሰናል። አንደኛ ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ የሚለውም ጥያቄ እንደቆመ አባ ገብረ ኢየሱስም ከዞን 5 ወጥተው እንደውም 2 መነኮሳት በአሁኑ ጊዜ 1 ላይ ዞን 1 እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል።
ፍርድ ቤቱም በችሎት ላይ እንዳስታወቀውም የሰጠው ትዕዛዝ የመነኮሳቱን መብት የሚያስጠብቅ እንደሆነ አቶ አማሀ አስረድተዋል።
ፍርድ ቤቱ በኋላ ላይም የገለጸልን በፍርድ ቤቱንም በኩል ተይዞ ወይም ሊነገር የነበረው ትዕዛዝ ይህንኑ የመነኮሳቱን መብት የሚያስጠብቅ እንደሆነ፣ በተለይ ከሃይማኖት አልባሳት ጋር በተያያዘ እንዲያወልቁ ሊገደዱ እንደማይገባ የሚገልጽ ትዕዛዝ እንደነበረ ፍርድ ቤቱ ገልጾልናል። ስለዚህ ከኛ የተነገረውን መረጃ ከሰማ በኋላ ይሄው ትዕዛዝ ዞሮ ዞሮ ለማረሚያ ቤቱ እንዲተላለፍ ፍርድ ቤቱ አዟል።
ይህ ክስ ይቋረጣል የሚል ግምት በብዙዎቹ ዘንድ አለ። እንደ አንድ የሕግ ባለሙያ በዚህ ረገድ ምን እንደሚታያቸው ለአቶ አምሃ ጥያቄ አቅርቤላቸው ነበረ።
ክሱ መቋረጥ በኩል ያው ሁላችን በየጊዜው በየቀጠሮ በየቀኑ የምንጠብቀው ነገር ነው። ምክንያቱም የእነሱ ክስ ላይቋረጥ የሚችልበት በእኔ በኩል ምንም አይነት የሕግ ምክንያት የለም ብዬ ነው እማምነው። በዚህ መዝገብ ላይ እንደሚታወቀው 35 ተከሳሾች ነበሩ። የ32ቱ ክስ ተቋርጧል። የእነዚህን መነኮሳትና የአንድ ተከሳሽ ክስ ብቻ ነው ያልተቋረጠው። ከክስ ዝርዝሩ ይዘት አንጻር ሲታይ የነ የመነኮሳቱ ክስ ላይቋረጥ ይችላል የሚያስብል ህጋዊ ምክንያት አይታየኝም። በእርግጥ ክሱን የማቋረጥ ኃላፊነቱ የከሳሹ የአቃቤ ህግ ነው። እስካሁን ድረስ እንግዲህ ክሱን አላቋረጠም። ስለዚህ እንደ ማንኛውም ህብረተሰብ በእኛም በኩል ክሱ በማናቸውም ሰዓት ይቋረጣል የሚል ነው።
ፍርድ ቤቱ በመጨረሻም አቃቤ ህግ ምስክሮቹን እንዲያቀርብ ለመጋቢት 18 ቀን 2010 ዓ.ም ቀጠሮ ይዟል። አክሎም አቃቤ ህግ የቆጠራቸውን ምስክሮች በተያዘለት ቀጠሮ ለማቅረብ ዳተኝነት እንዳለበት ተደጋግሞ የታየ መሆኑን በማስታወስ በቂ ምክንያት ከሌለ በስተቀር ምስክሮቹን በዕለቱ እንዲያቀርብ ፍርድ ቤቱ አስጠንቅቋል። አቃቤ ህግ ሰኔ 13 ቀን 2009 ዓ.ም እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረ ስላሴ ገብረ ማርያምንና አባ ወልደ ስላሴ ወልደ ሃይማኖትን ጨምሮ በ35 ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የ32ቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው ጣና ሐይቅን እያጠቃ የሚገኘውን እምቦጭ አረም ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ጥምረት ለጣና ደህንነት የተሰኘው ግብረ ሰናይ ድርጅት በዋሽንግተን ዲሲ ጤና ለጣና ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍተኛ ገንዘብ ማሰባሰብ መቻሉን አስታወቀ። ጽዮን ግርማ የድርጅቱን ሊቀመንበርና በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ የሆኑት ዶክተር ሰለሞን ክብረትን ስለ ዝግጅቱ አነጋግራቸዋለች። ዶክተር ሰለሞን ክብረት ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። ከዚህ ቀደም በአትላንታና በእስራኤል ተመሳሳይ ዝግጅት አድርጋችሁ ነበረ። ቅዳሜ መጋቢት 8 2010 ደግሞ እዚህ ዋሽንግተን ዲሲ ውስጥ የገቢ ማሰባሰቢያ ዝግጅት አካሄዳችኋል። በዚህ ዝግጅት ከዚህ ቀደሞቹ የተሻለ ገቢ ማሰባሰብ ተቻለ?
አመሰግናለሁ ጽዮን ስለሰጠሽኝ እድል። የዋሽንግተን ዲሲው የገቢ ማሰባሰብ ከሌሎቹ ለየት የሚያደርገው በቁጥሩም በብዛት ህዝብ የተሳተፈበት መሆኑ ነው። ያው እንደሚታወቀው ዋሽንግተን ዲሲ አካባቢ ብዙ ኢትዮጵያውያን የሚኖርበት ነው። ከዚህ ቀደም እንደሚታወቀው በአትላንታና በእስራኤል 62,000 ዶላር ማሰባሰብ ችለን ነበረ። ከዛ በኋላም ወዲያውኑ ማሽን ላይ አውለ ነው የመጀመሪያውን ማሽን ገዝተን ወደ ኢትዮጵያ ልከናል። በሚቀጥለው ወር አጋማሽ ላይ ኢትዮጵያ ይደርሳል። ያንን የሰሙ ኢትዮጵያውያን ብዙዎቹ እኛ እዚህ ፕሮግራም እንዴት እንሳተፍ እያሉ ዋሽንግተን አካባቢ በከፍተኛ ጉጉት ሲጠብቁት የነበረው ፕሮግራም ነው እና በዚህ ፕሮግራም ላይ 1,500 በላይ ሰው የተገኘበት፣ ብዙ አርቲስቶች፣ የሙዚቃ ሰዎች፣ የሳሪያ የተለያዩ ባለሙያዎች የተገኙበት፣ ትልልቅ ሰዎች የተገኙበት በጣይቱ ማዕከል እና በኢሻራ መልቲሚዲያ ትብብር የተዘጋጀ የተለያዩ ፓርትነሮች ጣና አጋርነታቸውን ያሳዩበት እንደ ጎጃም ግሎባል ትልቅ ዝግጅት ነው የነበረው።
ምን ያህል ገንዘብ ማሰባሰብ ቻላችሁ?
በአጠቃላይ ት ባደረግነው መሰረት 140,000 ዶላር በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመድኃኔዓለም ቤተክርስቲያን ዋሽንግተን ዲሲ የሚገኘው የመድኃኔዓለም ቤተክርስቲያን ደግሞ 70,000 ዶላር አሰባስቦ አንድ ማሽን ለመግዛት ቃል ተገብቶልናል።
የመድኃኔዓለም ቤተ ክርስቲያኑ ከ140,000 ዶላሩ ውጪ ነው?
ከ140,000 ዶላሩ ውጪ ነው። እሱ ቃል የተገባልን ነው። 140,000 ዶላር ግን ትናንትና የተሰበሰበው። አዎ እኛ ያቀድነው በዚህ ፕሮግራም ላይ 200,000 ዶላር ታርጌት አድርገን ነው እየሰራ የነበረው። ያን ያህል እንሰበስባለን ብለን 200,000 ዶላር የሚያመለክተው 2 ማሽን ከነ መለዋወጫዎቹ እንደዚሁም 20,000 ዶላር ለስልጠና እና 30,000 ዶላር ለጥናት ብለን አጠቃላይ 200,000 ዶላር ከዲሲ ፕሮግራም እንሰበስባለን ብለን ነበር የተነሳ ነው። በትክክልም እቅዳችንን አሳክተናል። 140,000 ዶላር መሰብሰብ ችለናል። 70,000 ዶላር ደግሞ ቃል ተገብቶልናል። አጠቃላይ እንግዲህ 200,000 ዶላር በላይ መሰብሰብ ተችሏል ማለት ነው።
እንግዲህ በቅዳሜው ዝግጅት ኢትዮጵያውያኑ ዋሽንግተን የሚገኙት ኢትዮጵያውያን ኢትዮጵያ ለሚገኙት ኢትዮጵያውያን ያሳዩትን ተሳትፎና አጋርነት እንዴት ትመዝኑታላችሁ?
እጅግ በጣም ደስ የሚል ነው። በነገራችን ላይ ሲሆን ምንም አይነት ገንዘብ ከዚህ ወደ ኢትዮጵያ የምልከው የለም። ከዚህ ቀደምም በተደጋጋሚ እንደተናገርነው ፕሮግራማችን ምንድን ነው? ስልጠናዎችን መስጠት፣ የሚያስፈልጉ ማሽኖችን ገዝቶ ማስገባት፣ እና ቴክኒካል ድጋፎችን ማድረግ ነው። አጠቃላይ ገንዘቡ ማኔጅ የሚደረገው እዚህ ዋሽንግተን ዲሲ ባለው በእኛ አካውንት ነው። ይሄን ካልኩ ይከተለው ኢትዮጵያውያን ያሳዩን ተሳትፎ እጅግ ከምንጠብቀው በላይ ነበር። በዛ ወቅት አርቲስት ማህሙድም ታመመበት ተነስቶ እኛ ጋር መጥቶ ሳላያችሁ እንዴት ነው እንደዚህ ህዝቡ ተሰባስቦ እኔ አይቻችሁ እንኳን መለስ አለብኝ በማለት ብዙ ሰዎች ያሳዩን ፍቅርና ያሳዩን ተሳትፎ እጅግ በጣም ከጠበቅነው በላይ ነበር እና በእውነቱ በዲሲና በአካባቢ በሚኖሩ ኢትዮጵያውያን በጣም 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 ኮርተናል።
ሌላ ተጨማሪ እንዲህ ያለ የገቢ ማሰባሰብ ያደርጋላችሁ የቀረን ስራ አለ ትላላችሁ?
አዎ፣ አላማችን $750,000 ነው የሚቀጥሉት 5 አመታት። ስለዚህ ያንን ለማሟላትና ከዚህ በኋላ በዳላስ ይኖረናል፣ በለንደን ዝግጅቶቹ ተጀምረዋል፣ እንዲሁም በሚኒሶታ እና በአውስትራሊያ እነዚህ 4 ዝግጅቶች በዚህ አመት በ2018 የምናካሄዳቸው ናቸው። እንዲሁም በካሊፎርኒያ ቤይ ኤሪያ በሚባለው ሳን ፍራንሲስኮ እና ኦክላንድ አካባቢ እናዘጋጃለን።
ዶክተር ሰለሞን ክብረት፣ እንግዲህ እርስዎ እዚህ ዩናይትድ ስቴትስ ውስጥ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት አስተዳደር ባለሙያ ኖት፣ ቤተሰብም አሉት። እንዴት ነው ጊዜ በቅቶት ይህን ነገር እያዳረሱ ያሉት?
እጅግ በጣም ፈታኝ ነው። ጊዜ በጣም የሚጠይቅ ነው። ግን ጥሩ ነገሩ ምንድን ነው? እኔ ብቻ የምሰራው አይደለም። ወደ 28 የሚሆኑ ባለሙያዎች ከኛ ጋር እየሰሩ ያሉ ነው። ስለዚህ ስራዎችን በህብረት በመሆን በቲም በመከፋፈል የምንሰራቸው ነው እና አብዛኛውን ያለኝን መቼም ትርፍ ጊዜ የሚባል የለም፣ ግን ከስራ ውጭ ያሉትን ጊዜ በአብዛኛው እዚህ ስራ ላይ በማድረግ እንደው አንድ ትልቅ ለውጥ ለማምጣት እየጠርን ነው።
በጣም አመሰግናለሁ ዶክተር ሰለሞን ክብረት ለሰጡን ማብራሪያ። እንግዲህ በሌላ ጊዜ ደግሞ ቀጣይ ስራዎቻችሁን ይዘን እንመለሳለን። ለዛሬው ጊዜ ይስጥልን።
እኔም በጣም አመሰግናለሁ ሲሆን
የምትከታተሉት የጋቢና ጉዞ የጋቢና ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። ጥቃቱ በተለያዩ ስሞች ይገለጻል። የጾታ ብዝበዛ፣ የሰውነት ትንኮሳና ሌሎችም። ይህን እኩይ ተግባር ለማስቆም የሚሰሩ ድርጅቶች ደግሞ ህገወጥ ጾታዊ ንግድ ይሉታል። አንድን ሰው ያለ ፍላጎቱ ለገንዘብ ጥቅም ሲባል ኃይል በመጠቀም ወደ ድርጊቱ መገፋፋት፣ ማጭበርበርና በድብደባ ማስገደድንም ያካትታል። እንደ አውሮፓውያን አቆጣጠር በ2016 ዓ.ም 7500 በላይ የሚገመቱ የጾታ ንግድ እየተካሄደ እንደሚገኝ ድርጊቱን ለመከላከል በዩናይትድ ስቴትስ ለተቋቋመው ድርጅት መረጃ ደርሶታል። በዋሽንግተን ዲሲ አካባቢ የሚገኙ በመካከለኛውና በዝቅተኛ ገቢ ከሚተዳደሩ ቤተሰብ የሚገኙ አዳጊ ሴት ልጆችን በመምረጥና በቁሳቁስ በመደለል እንደሚያጠምዷቸው ነው መረጃው የሚያሳየው። የአሜሪካ ድምጿ ካሮላይን ፐርሲዩቲ በመጀመሪያው ክፍል ዘገባ የአንዲት ሴት ልጅና እናቷን ታሪክ አካፍላናለች። መስታወት አራጋው ታቀርበዋለች።
የፖሊሶቹ የማስጠንቀቂያ የመኪና ጩኸት የኬትን የረዥም ጊዜ ቅዠት አስቆመ።
I was seconds away of never being found again.
ደብዛይ ሊጠፋ እኮ ጥቂት ሰከንዶች ነበሩ የቀሩት። ፖሊሶች በቦታው በድንገት መድረስ ከወራት ጾታዊ ባርነት ነጻ ሊያደርጋት እንደሚችል ተስፋ ሰጣት። ኬት ወደ ወጥመዱ የገባቸው የዘጠነኛ ክፍል ተማሪ ሳለች ነበር። ከዚህ ቀደም በዚህ አጸያፊ ስራ ውስጥ ያልተጠረጠረውና ስሙ በፖሊስ ያልተመዘገበው ሉዊስ ኬት ትማርበት በነበረው በሁለተኛ ደረጃ ትምህርት ቤት ውስጥ ህጋዊ መኖሪያ ፈቃድ ከሌላቸው ቤተሰቦች የተወለዱ ስደተኛ ተማሪዎችን በማሰባሰብ ለመርዳት በተቋቋመ ድርጅት ውስጥ መዘገባት። ያን ጊዜ ሉዊስ የ21 ኬት ደግሞ የ14 ዓመት ልጅ ነበሩ።
The first thing he ever said when he messaged me on Facebook before I was hiring.
የሚያምር አይናለሽ ብሎ ነበር ለመጀመሪያ ጊዜ በፌስቡክ የጻፈልኝ። እናም ኬት በሉዊስ ፍቅር ወደቀች። በየውድቅቱ የመኝታ ቤቷን መስኮት ተደብቆ ያንኳኳና እያስኮበለለ በየምሽት መዝናኛ ቦታዎች ይወስዳትና ሊነጋጋ ሲል ወደ ቤቷ ይመልሳት ጀመር። ከምሽቶቹ ባንዱ ግን ኬት ከሄደችበት ሳትመለስ ቀረች።
I was with all these old men. All I saw was they thought I was pretty. They gave me attention.
እድሜያቸው ከገፋ ወንዶች ጋር ነበር የማመሸው። እናም ሁሉም ቁንጅናዬን ያደንቁልኛል የሚል ሐሳብ ነበረኝ። ሁሉም አፈራንካሽ ብለው ተንከባከቡኝ። አንድ ቀን ራሴን መቆጣጠር ሲያቅተኝ ሰማይና ምድሩ ሲዞርብኝ አስታውሳለሁ። ያ ቀን እስከ ዛሬ ድረስ በብዥታ ነው የሚታየኝ። ሰውነቴ በድብደባ ዘግኖ ነበር። የውስጥ አካሌም እንዲሁ በጣም ተጎድቶ ነበር።
ኬት ፍቅረኛዬ ብላ የምታስበው ሉዊስ MS-13 የተባለ በፖሊሶች በሚታደን የመካከለኛው አሜሪካ የጥፋት ቡድን አባል እንደሆነ ቆይታ ነው የተረዳችው። ለወራት ሄሮይንና ፒሲፒ የተባለ አደንዛዥ እጽ በግዳጅ ስትወስድና ለበርካታ ለማታውቃቸው ወንዶች ለዚሁ ቡድኖች ጥቅም ማስከበሪያ ይውል ዘንድ በገንዘብ ስትሸጥ ነው የከረመችው።
I don't think anyone would find me. Who would look for me?
ማንንም ያገኘኛል ብዬ አላስብም ነበር። የት እንዳለው ማን ያውቅና? ኤሚ የኬት እናት ናት።
She's the love of my life. She's my baby girl. And when she went missing, I knew deep down inside.
ልጄ የህይወቴ ትርጉም ናት። ትንሿ ልጄ ስትጠፋ አንዳች ችግር ውስጥ እንደነበረች ልቤ ነግሮኛል።
ፖሊሶች ኬት በራሷ ፈቃድ ከቤተሰቦቿ እንደጠፋች አድርገው ነበር የተገነዘቡት። የሉዊስ አንድ ግዑዝ እቃ እንደነበረች ማንም አልደረሰበትም ነበር።
I guess you could say branded me almost.
ከወገቤ በታች የተተመነ የገንዘብ መጠን ጽፎ ለጥፎብኝ ነበር። የኔ ነገር በቃ አብቅቶለታል ብዬ ነበር የማስበው። እንደ አንድ የቤት እቃ ነበር የሚቆጥረኝ።
የጾታ ጥቃቱ ቀጠለ።
Someone would come in, someone would rape me, someone would leave. Within the hour someone else would come in or two or three more.
አንዳንዱ የሚፈልገውን ካገኘ በኋላ ድምጹን አጥፍቶ ይሄዳል። አንዳንዱ በአሰቃቂ ሁኔታ ይደፍረኛል። ምንም ሳይነካኝ ጥሎኝ የሚሄድም ነበር። በአንድ ሰዓት ውስጥ ሁለቴ ሶስቴ የሚመላለስም ሰው ነበር። ያለማቋረጥ ለቀናት በዚህ ስቃይ ውስጥ የምቆይበት ጊዜም አለ። ማንም ምግብ አይሰጠኝም፣ ውሃ የለም። እኔን እንዲቆጣጠር የታዘዘው ሰው ሁሉንም ቁጭ ብሎ ይመለከታል።
እኒሁ የተደራጁ ቡድኖች ኬትን ከአሜሪካ ግዛት ውጪ በድብቅ ሊያሻግሯት በዝግጅት ላይ ነበሩ። ከሳምንታት ስቃይ በኋላ ፖሊሶች በታገተችበት ስፍራ በድንገት መምጣት ህይወቷን እንደሚቀጥል ተስፋ ሰጣት። ከአምስት ዓመት ጥብቅ የሕክምና ክትትል በኋላ ኬት ጤናማ ልጅ ለመሆን በቅታለች። አሁን አዲስ ህይወት ጀምራለች። ከአዲሱ ጮኛ የሴት ልጅ ነፍሰ ጡርም ናት።
ጋቢና ቪኦኤ አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አድራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ፣ በሙዚቃው ደግሞ ዲጄ ፋትሱ።
እንግዲህ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ከጀመር ነው የቴዲ አፍሮ ሙዚቃ ኦ አፍሪካ ጋር እንተዋችሁ።
መልካም ምሽት።
Yeah. ኩን ራዲዮ